የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት የካቲት 13 2017 ዓመተ ምህረት ዝግጅታችን ጀምሯል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። በጋምቤላ ክልል ካለፈው ሳምንት ጀምሮ በተከሰተ የኮሌራ ወረርሽኝ 15 ሰዎች መሞታቸው ተገለጸ። በሌላ በኩል በአመታዊ የወግ አጥባቂዎች ጉባኤ ላይ ጄዲ ቫንስ ለአውሮፓ ህብረት አባላት ማስጠንቀቂያ ሰጥተዋል። እንዲሁም እየሻከረ የመጣውን የኢትዮ ኤርትራ ግንኙነትና ሌሎች ዓለም አቀፍ ዘገባዎችንም የምንቃኝ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአርብ ምሽት የካቲት 13 2017 ዓ.ም ዝግጅት እየመራው አብሬያችሁ የምቆየው ኤደን ገረሙ ነኝ። ዝግጅታችን ከዚህ ሳምንት አንስቶ ለ30 ደቂቃ አጠር ብሏል። በዛው ነው የምንዘልቀው ማለት ነው። ዋና አዘጋጇ ጽዮን ግርማ ናት። የስርጭቱ አቀናባሪ ብርሃን ኃይሉ ጋር በመሆን የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው በመደበኛው የሬዲዮ ሞገድ እንድትከታተሉን እንጋብዛለን። እንዲሁም ደግሞ በቪያ ማሪክ የፌስቡክ ገጽና ድረገጽ ላይ እንዲሁም ዩቲዩብ ላይ ታገኙናላችሁ። ለምሽቱ ወደ ያዝነው ዜናዎች ነው የምንሻገረው። ደረጀ ደስታ።
ሰላም ጤና ይስጥልን። በድጋሚ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ሐማስ የእስራኤላውያን አስክሬን የማይመለስ ከሆነ ዋጋ ይከፍላል ሲሉ ኔታንያሁ አስጠነቀቁ። ሐማስ በሰላም ስምምነቱ መሰረት ሺሪ ቢባስ የተባለችውን እስራኤላዊ እናት አስክሬን የማይመለስ ከሆነ ዋጋ ይከፍላል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አርብ አስጠንቅቀዋል። ሸሪን ጨምሮ በህይወት ያሉም ሆነ የሌሉ እስራኤላውያንን ለማስመለስ በቁርጠኝነት እርምጃ እንወስዳለን። ለዚህ ጨካኝና ሰይጣናዊ ለሆነ እንዲሁም ስምምነቱን ለጣሰ ተግባር ሐማስ ሙሉ ዋጋውን እንዲከፍል እናደርጋለን ሲሉ ኔታንያሁ በቪዲዮ ባስተላለፉት መልእክት አስታውቀዋል። ሐማስ በትላንትናው ዕለት 4 ታጋቾችን የለቀቀ ሲሆን በታገተበት ወቅት የ9 ወር ህፃን የነበረው ኪፊር ቢባስ፣ የ4 ዓመት ወንድሙ ኤሪየል ቢባስ ይገኙበታል። የእናታቸው ሼሪ ቢባስ ነው ተብሎ የተመለሰው አስክሬን ግን የእናትየው እንዳልሆነ የእስራኤል ሰራዊት ዛሬ አርብ አስታውቋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የዩክሬን ጦርነት እንዲያበቃ ለሚያስችለው ንግግር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደቡብ አፍሪካን ይጎበኛሉ ብለው እንደሚጠብቁ ዛሬ አርብ ተናገሩ። ሁለቱ መሪዎች በሩሲያና ዩክሬን ጦርነት አፋጣኝ የሆነ ሁሉንም ወገኖች ያካተተ የሰላም ንግግር ሂደት እንደሚያስፈልግ መስማማታቸውን አስታውቀዋል። የራማፎሳ ጥሪ የመጣው የሩሲያና የዩናይትድ ስቴትስ ተደራዳሪዎች ዩክሬንና የአውሮፓ አጋሮች ተካፋይ ባልሆኑበት ሩሲያና አሜሪካ ያደረጉትን የተናጠል ድርድር ከፍተኛ ትችት በቀረበበት ወቅት መሆኑን የኤኤፍፒ ዘገባ አመልክቷል። ራማፎሳ በማህበራዊ መድረኩ ኤክስ ላይ ባሰፈሩት መልእክት ከፕሬዝደንት ዘለንስኪ ጋር በነበረኝ ገንቢ ተሳትፎ ደስተኛ ነኝ፣ በቅርቡ በደቡብ አፍሪካ በይፋ ብሔራዊ የሚያደርጉትን ጉብኝት በጉጉት እጠብቃለሁ ብለዋል። ዜሌንስኪ የደቡብ አፍሪካን ፕሬዝደንት የዩክሬን ሉዓላዊነትና የግዛት አንድነትን በመደገፋቸው አመስግነው በዚሁ ዓመት ሰላም ይወርዳል ብለው ተስፋ እንደሚያደርጉ ተናግረዋል። ዜሌንስኪ ደቡብ አፍሪካን የሚጎበኙበት ጊዜ አልተገለጸም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሳግ እየተናነቃቸው የተናገሩት የዩናይትድ ስቴትስ የአገር ውስጥ ገቢ አገልግሎት መስሪያ ቤት የስራ ኃላፊ ቁጥራቸው 6000 የሚጠጋ ሰራተኞች ከስራ እንደሚባረሩ በይፋ እንዳሳወቋቸው ጉዳዩን በቅርብ የሚከታተሉ ወገኖች ለሮይተርስ የዜና ወኪል በሰጡት አስተያየት አረጋግጠዋል። ይህም ስራ በሚበዛበት የግብር መክፈያ ሰሞን የተወሰደ እርምጃ ከ6% በላይ የሚሆነውን የድርጅቱን የሰው ኃይል የሚያሳጣ መሆኑ ተመልክቷል። የሰው ኃይል ቅነሳው ፕሬዚደንት ዶናልድ ትራምፕ የመንግስት ሰራተኞችን ቁጥር ለመቀነስ የያዙት ጥረት አካል ሲሆን የባንኮችን ስራ የሚቆጣጠሩ የደን ጥበቃና እንክብካቤ ሰራተኞች፣ የሮኬት ሳይንስ አዋቂ ሳይንቲስቶችና በ10 ሺዎች የሚቆጠሩ ሌሎች የመንግስት ሰራተኞች ላይ የተነጣጠረ መሆኑ ታውቋል። ይህን የማስፈጸሙም ስራ የሚመራው በፕሬዚደንት ትራምፕ የምርጫ ዘመቻ ወቅት ዋነኛ ለጋሽ በነበሩት ቢሊዮነሩ ኢላን ማስክ ነው። የአገር ውስጥ ገቢ ባለሙያዎች ቅጥር ዲሬክተር ክሪስቲ አርምስትሮንግ 6000 የሚጠጉ ባልደረቦቻቸው ጌታቸው ከድርጅቱ የሰው ኃይል እንደሚቀነሱ በስልክ ባሳወቁበት ወቅት እንባ የተናነቃቸው እንደነበር መልእክቱ በተላለፈበት ወቅት የነበሩ አንድ ሰራተኛ ገልጸዋል። አንድ የጉዳዩ አዋቂ እንደገለጹት የሀገር ውስጥ ገቢ መስሪያ ቤቱ ቀነሳው በአጠቃላይ 6700 ሰራተኞችን ይመለከታል። በመጨረሻም ከአሜሪካ የተባረሩ የፍልሰተኞችን ኮስታሪካና ፓናማ በጊዜያዊነት እየተቀበሉ ነው። ከአሜሪካ የተባረሩትን ፍልሰተኞች በጊዜያዊነት ለማስተናገድ ኮስታሪካና ሆንዱራስ ከፓናማ ጋር ተቀላቅለዋል። በአዲሱ የትረምፕ አስተዳደር የኢሚግሬሽን ፖሊሲ ከሀገር የተባረሩና የተለያየ ሀገር ዜግነት ያላቸው 135 ስደተኞችን የጫነ አውሮፕላን ትላንት ሐሙስ ኮስታሪካ ዋና ከተማ አርፏል። 65 ህጻናት ይገኙበታል የተባሉት እነዚህ ፍልሰተኞች ከኡዝቤክስታን፣ ከቻይና፣ ከአፍጋኒስታን፣ ከሩሲያና ከሌሎች ሀገሮች የመጡ ናቸው። ከተባረሩት ፍልሰተኞች መካከልም በተለይም ከእስያ የመጡት ወደ የሀገራቸው ከመመለሳቸው በፊት እስከ 6 ሳምንታት ሊቆዩ እንደሚችሉ ተገልጿል። ስደተኞች ወደ ሀገራቸው ካልሆነም በተባበሩት መንግስታት ዓለም አቀፍ የፍልሰተኞች ድርጅት አማካኝነት ወደ ሌላ ተቀባይ ሀገር የመሄድና የጥገኝነት መብታቸው ሊጠበቅ የሚችልበት አግባብ እንደሚኖር የኮስታሪካ ባለስልጣናት ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ አብቅቷል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር ኤደን ገረመው።
ከዓለም ዙሪያ ለተጠናቀሩት ዜናዎች ደረጀ ደስታ እናመሰግናለን። ጽዮን ግርማ ዋና አዘጋጇ፣ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም ደግሞ እኔ ደንገረበ መሰናዳውን በመምራት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ቀዳሚ ወዳደረግነው አብይ ርዕሳችን እንሻገር። የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ካለፈው ሳምንት ጀምሮ በክልሉ በተከሰተው የኮሌራ ወረርሽኝ 15 ሰዎች መሞታቸውን ገለጹ። በሽታው መጀመሪያ የተከሰተበት የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል እስካሁን የሞቱት ሰዎችን ቁጥር 18 አድርሰውታል። በደቡብ ሱዳን አዋሳኝ በሆነው አኮቦ ወረዳ በሽታው መከሰቱን የጠቆሙት አቶ ጋትቤል በወረዳው የስልክ አገልግሎት ችግር በመኖሩ መረጃ ከተለዋወጡ 3 ቀናት እንደሆናቸው ጠቅሰው አዲስ መረጃ ከወረዳው ቢገኝ የሟቾችና የታማሚዎች ቁጥር ሊጨምር እንደሚችል ጠቁመዋል። የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል የበሽታው ስርጭት ከፍተኛ ነው፣ ለመቆጣጠር እየተደረገ ያለው ጥረት ግን አናሳ ነው ሲሉ፣ የክልሉ የጤና ቢሮ ኃላፊ አቶ ዶክተር አቤል አሰፋ ግን በሽታውን ለመቆጣጠር የሚያስችል በቂ መድኃኒትና የባለሙያ ስምሪት እየተደረገ ነው ብለዋል። አስቴር ምስጋናው ዘገባ አላት።
የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ዛሬ ለአሜሪካ ድምጽ እንደተናገሩት ከየካቲት ወር መጀመሪያ ጀምሮ በኑዌር ዞን አኮቦ በተባለ ወረዳ የተከሰተው በሽታ በዞኑ ውስጥ በአምስት ወረዳዎች እንዲሁም በእኞር ዞን በጋምቤላ ከተማ አስተዳደር እንዲሁም በሁለት መጠለያ ካምፖች ላይ ተስፋፍቷል ብለዋል። ለፌዴራል የህብረተሰብ ጤና ኢንስቲትዩት የተላከው ናሙና ኮሌራ እንደሆነ በምርመራ መረጋገጡን የሚናገሩት ኃላፊው እስከዛሬ የካቲት 14 ቀን 2017 ዓ.ም ድረስ በክልሉ በኮሌራ የሞቱ ሰዎችንና የታመሙ ሰዎችን ቁጥር ለአሜሪካ ድምጽ ተናግረዋል።
ናሙናዎች ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ልተን ነበረ። ያው ኮሌራ መሆኑን ናሙናዎቹ አረጋግጠዋል። ኬዞቹ እንግዲህ መጨመር እያሳዩ ነው። ምሳሌ ዛሬ ያለን መረጃ ወደ 306 አጠቃላይ ኬዝ እንዳለ እና እስካሁን የሞቱ ሰዎች 15 እንደደረሱ።
በሽታው ተከስቶበታል በተባለው የኒዌር ዞን የበሽታው ስርጭት አሳሳቢ እንደሆነ የሚናገሩት የዞኑ ጤና መምሪያ ኃላፊ አቶ ጋትቤል ግርማል በዞኑ የሟቾች ቁጥር 18 ደርሷል፣ ታማሚዎቹም ከ250 አልፏል ብለዋል።
ከሶስት ቀን ወዲህ ምንም ሪፖርት የለም። እነሱ ጋር መገናኘት ስላልቻልነው ሪፖርታችሁ አልደረስንም። አሁን ባለን መረጃው በአምስት ዋና እስከ 270 አካባቢ ነው።
በኑዌር ዞን አኮቦ በተባለ ወረዳ ላይ በሽታው መጀመሪያ እንደተከሰተ የጠቆሙት ኃላፊው ወረዳው ከደቡብ ሱዳን ጋር የሚዋሰን በመሆኑ በሽታውም ከዚያው ሳይመጣ እንዳልቀረ አውስተዋል። በአኮቦ ወረዳ ባለው የስልክ አገልግሎት የመቆራረጥ ችግር ምክንያት መረጃ ከተለዋወጡ 3 ቀናት እንደሆነ የተናገሩት ኃላፊው አዲስ መረጃ ከወረዳው ቢገኝ የሟቾችና የታማሚዎች ቁጥር ሊጨምር እንደሚችል ተቆመዋል። የበሽታው ስርጭት ከፍተኛ ነው፣ ለመቆጣጠር እየተደረገ ያለው ጥረት ግን አናሳ ነው ብለዋል አቶ ጋትፊል።
የመዳኒት የለውም እጥረት አለ። የጤና ጤና ቢሮ ከፋጀዳ ማለፈው የወረርሽኝ ሲከሰት አድመረ ተባለ ነበር። የተወሰነ ወደ ቦታ ወሰዱ። አሁንስ ወደ ካርቱን እና አኩቦ ወስዷል። ናይታት አለ ነዚ አይመጪ አይደለም። ሳይ በጣም ያንሳል ትራሳለ።
የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ግን በሽታውን ለመቆጣጠር የሚያስችል በቂ መድኃኒት መኖሩንና ባለሙያዎችንም በየቦታው እያሰማሩ እንደሆነ ገልጸዋል።
የህክምና ግብዓቶች ሞቢላይዝ አድርገን ወደ ወረዳዎቹ ያከፋፈልን ነው ያለነው። ተከሰተባቸው ብቻ ሳይሆን ያልገባባቸው ወረዳዎች ወደ መከላከል ስራ እንዲገቡ እኛም ባለሙያዎችን አሰማርተናል።
የኮሌራ በሽታ በኑዌር ዞን በአኮቦ፣ ላሬ፣ ማኮይ እና ዋንታዋ ወረዳዎች በኢንገር ዞን እንዲሁም በጋምቤላ ከተማ አስተዳደር በፍጥነት እየተስፋፋ ነው ያሉት ቢሮ ኃላፊው በሽታውን ለመቆጣጠር መንግስታዊ የሆኑ ድርጅቶች ርብርብ እያደረጉ እንደሆነ ዶክተር አቤል አሰፋ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
የተከታተላችሁት ለሚትሽቱ አብይ ያደረግነውን ዘገባ ነበር። የትንታኔው መጽሔት ጥንቅሮች ናቸው ከዚህ በኋላ የሚቀጥሉት። በአመታዊ የወግ አጥባቂ ጉባኤ ላይ ጄዲ ቫንስ ለአውሮፓ ህብረት ማስጠንቀቂያ አስተላለፉ። በአመታዊው የወግ አጥባቂ አቀንቃኞች የፖለቲካ ጉባኤ ላይ በምህጻሩ ሲፓክ ላይ ትላንት ሐሙስ ንግግር ያደረጉት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የውጭ ጉዳዮችን በተመለከተ ያላቸውን ሀሳብ ይፋ አድርገዋል። ምክትል ፕሬዚዳንቱ ንግግር ባደረጉበት የወግ አጥባቂዎቹ ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕን አጀንዳ የሚደግፉ የውጭ ሀገራት ፖለቲከኞችም ታድመውበታል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
አሜሪካ በምክትል ፕሬዝዳንቷ ጄዲ ቫንስ በኩል ለአውሮፓ ማስጠንቀቂያ ልካለች። ከአውሮፓ ጋር አስፈላጊ የሆነውን አጋርነት እንቀጥላለን። ነገር ግን የአጋርነታችን ጥንካሬ ማህበረሰባችንን ወደ ትክክለኛ አቅጣጫ በመምራት ይወሰናል። ቫንስ ንግግሩን ያደረጉት በአመታዊው የወግ አጥባቂ አቀንቃኞች የፖለቲካ ጉባኤ ወይም በምጻሩ ሲፓክ ላይ ትላንት ሐሙስ ነበር። በዚህ አመቱ ጉባኤ ላይ ክልሎች ሀገራት የመጡ ቀኝ ዘመም መሪዎችን ተገኝተዋል። ከአርጀንቲና፣ እንግሊዝ፣ ፖላንድ፣ ሃንጋሪ እና ጣሊያን የፖለቲካ መሪዎች ተገኝተዋል። ተንታኞች በበኩላቸው ጉባኤው አሜሪካ ከረዥም ጊዜ አጋሮቿ መነጠሏን በግልጽ ያመለክት ነው ባይ ናቸው። ጂም ከስለር ተርድ ዌይ የተሰኘው ተቋም ምክትል ፕሬዚደንት ናቸው።
I think you have to take what's going on at CPAC very very seriously.
በሲፓክ ጉባኤ ላይ እየሆነ ያለውን ከምር መመልከት አለብን። በዚህ ጉባኤ ላይ እየታዘብን ያለነው አሜሪካ ከተለምዶ አጋሮቿ አውሮፓ፣ ኔቶ እየተነጠለች መሆኑን ነው። ይህ ለ80 ዓመታት የቆየ አጋርነት እየተሰነጣጠቀ ይገኛል። እናም ይህ ለአሜሪካውያንም ሆነ ለአውሮፓ አሳሳቢ ነው።
የትራምፕን ሐሳብ የሚቃወሙት ሁሉም አውሮፓውያን አይደሉም። ባላዝስ ኦርባን የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የፖለቲካ ኃላፊ ናቸው።
President Trump is right. As it was said by my prime minister, this war has to end.
ጦርነቱ ይቁም። ፕሬዚዳንት ዶናልድ ትራምፕ ልክ ናቸው። ጠቅላይ ሚኒስትራችንም እንዳሉት ይህ ጦርነት መቆም አለበት፣ ምክንያቱም የትም አያደርሰንም። እብደት ነው። በመቶ ሺህ የሚቆጠሩ ሰዎች አልቀዋል።
ዳያና ኢቫኖቪች ሶሶዋካ የአውሮፓ ፓርላማ አባል ናቸው። በሮማንያ የቀኝ አክራሪ ፓርቲን ይመራሉ። በትራምፕ አስተዳደር በጉባኤው እንዲሳተፉ እንደተጋበዙ ለቪኦኤ ተናግረዋል። ይህም ለእርሳቸው የመጀመሪያው ሲፓክ ጉባኤ ነው። ከትራምፕ ጋር የሚጋሩትን አቋም በተመለከተ ተናግረዋል። በዚህ አቋማቸውም የሮማንያ ሕገ መንግሥታዊ ፍርድ ቤት በሀገሪቱ ከተደረገው የ2024 ፕሬዝዳንታዊ ምርጫ አግዷቸዋል።
ምክንያቱም የአውሮፓ ህብረትን የሚቃወሙ ሐሳቦች አሉኝ። ጦርነትን የሚፈጥረው ኔቶን የሚቃወሙ ሐሳቦች አሉኝ። በነጻነት ሐሳቤን ስለምገልጽ በኮቪድ ክትባት ላይ የፊት ጭንብል ወይም ማስክ በመጠቀም ላይ ተቃውሞ ስላለኝ ነው። እናንተ የአሜሪካ ድምጽ እንደሆናችሁ ሁሉ እኔም የሮማንያ ድምጽ ነኝ። ህገ መንግስታዊ ያልሆነ ሐሳብ ስላለኝ መምረጥ አትችም ተባልኩ።
የሲፓክ ጉባኤ ትራምፕ በጋጥባቂው ፖለቲካ ውስጥ ከፍተኛውን ስፍራ እንዲቆናጠጡ አስችሏል። በመጀመሪያው ስልጣን ዘመናቸው በተካሄደው ጉባኤ ላይ ንግግር አድርገዋል። በዚህኛው ጉባኤ ላይም ቅዳሜ ንግግር እንደሚያደርጉ ፕሮግራም ተይዟል። አኒታ ፓውል ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
የቀድሞው የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ ባለፈው ሰኞ የኤርትራ መንግስትን በተመለከተ በአንድ ዓለም አቀፍ ብዙሃን መገናኛ ድረገጽ ላይ ባወጡት ጽሑፍን ተከትሎ ኤርትራ ምላሽ ሰጥታለች። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የሁለቱ ሀገራት ምሁራን በበኩላቸው ሁኔታው እየሻከረ የመጣውን የተጎራባች ሀገራቶቹን ግንኙነት ይፋ ያደረገ መሆኑን ገልጸዋል። ልዩነቱ ተባብሶ ወደ ግጭት እንዳያመራም ስጋት እንዳላቸው ነው ያሳሰቡት። አስማማው ነው ዘገባለሁ።
የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ በአፍሪካ ቀንድ ሌላ ግጭት እንዳይፈጠር ለማድረግ ጊዜው ነው በሚል ርዕስ በአልጀዚራ ድረገጽ ነጻ ሀሳብ አምድ ላይ ባሰፈሩ ጽሑፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያና በቀጠናው ሰላም ላይ አሉታዊ ሚና እየተጫወቱ እንደሆነ በመጥቀስ ይህም ሊቆም እንደሚገባ አሳስበዋል። ዶክተር ሙላቱ ባለፈው ሰኞ የካቲት 10 ቀን 2017 ዓ.ም በድረገጹ በወጣው ጽሑፋቸው የሰሜን ኢትዮጵያ ጦርነትን ያስቆመው የፕሪቶሪያ ሰላም ስምምነት ፕሬዝዳንት ኢሳያስ በኢትዮጵያ ብሎም በአካባቢው ላይ ለማሳረፍ ለሚፈልጉ ተጽዕኖ እንቅፋት አድርገው እንደሚመለከቱትም ገልጸዋል። በአሁኑ ወቅት በህወሓት መሪዎች መካከል የተፈጠረው መከፋፈል የኤርትራው ፕሬዝዳንት ሊጠቀሙበት እንደሚፈልጉና በአማራ ክልል ውስጥም በእርሳቸው ቅኝት የሚንቀሳቀስ ሚሊሻ ፈጥሯል ሲሉ ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳዮች ውስጥ እጃቸውን እያስገቡ ነው ሲሉም ወቅሰዋል። ይህ የዶክተር ሙላቱ ጽሑፍ በሁለቱ ሀገራት መካከል ይታዩ የነበሩ የግንኙነት መሻከሮችን ይፋ ያወጣ እንደሆነ የሚናገሩት ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የፖለቲካል ሳይንስና የሕግ ባለሙያው ዶክተር አደም ካሴ ጽሑፉ የመንግስት ይሁንታ ያለው ነው ብለው እንደሚያምኑ ይናገራሉ።
ቢያንስ እንደ አማካሪ ተብሎ እንደሚታዩ ስለሆነ መንግስት በጠቅላይ ሚኒስትሩ እውቅና ምናልባትም ማበረታታትም ሊሆን ይችላል ብዬ ነው የማስበው። ወደዚህ መለ ወደዛ ግን ይሄ ነገር ስናየው የነበረ ነው እየጠነከረ እየመጣ እንዳለ አሁን ደግሞ ብሶ አይና ያወጣ ቢባል ደረጃ ደረሰ እንጂ ነገሩ ቆይቷል። ልዩነቱ እየጠነከረ እየሄደ እንደሆነ ግልጽ ነበረ።
የቀድሞ የኤርትራ መንግስት ባለስልጣን የነበሩትና በተባበሩት መንግስታት ድርጅት እንዲሁም በዩኤስኤአይዲ ውስጥ በሚገኙ የልማት ድርጅት ውስጥ ይሰሩ የነበሩትና በአሁኑ ወቅትም ኑሯቸውን በሜሪላንድ ያደረጉት አቶ ሰመረ ሰለሞንም ጽሑፉን በተመለከተ ተመሳሳይ ሀሳብ አላቸው።
ተሐተታ ብን ሐደውል ቀሰብስም ከምስጻፍ
ጽሑፉ በአንድ ሰው ስም እንደተጻፈ ሆኖ ቢቀርብም የኢትዮጵያ መንግስት ይፋዊ መግለጫ ሳይሆን አይቀርም የሚል ግምገማ አለ።
የዶክተር ሙላቱን ጽሑፍ ተከትሎም ኤርትራ በማስተዋወቂያ ሚኒስትሯ አቶ የማነ ገብረ መስቀል በኩል ምላሽ ሰጥታለች። ማክሰኞ የካቲት 11 ቀን 2017 ዓ.ም አቶ የማነ በይፋዊ ኤክስ ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ መንግስት በአስመራ ላይ ምክንያት የለሽና የተጠናከረ የትንኮሳ ዘመቻ ከፍቷል በማለት ከሰዋል። አክለውም የቀጠናዊ ችግሮች መነሻ ናት ሲሉም ኢትዮጵያን ወንጅለዋል። የቀድሞ ፕሬዝዳንት በጽሑፋቸው ያቀረቧቸውን ክሶች ያስተባበሉት የማስተዋወቂያ ሚኒስትሩ አቶ የማነም ኤርትራን በአፍሪካ ቀንድ አዲስ ግጭት እየቀሰቀሰች ነው በሚል ከሰዋል፣ ሐሰተኛ ማስጠንቀቂያ አስተላልፈዋል ሲሉም ተችተዋል። አገራቸው በኢትዮጵያ ውስጥ ጉዳይ የማደናቀፍም ሆነ ጣልቃ የመግባት ፍላጎት የላትም ብለዋል። የቀድሞ የኤርትራ ባለሥልጣን አቶ ሰመረ ባለፉት ቀናት የታዩት እነዚህ ምልልሶች መነሻቸው ከመጀመሪያውም ተቋማዊ ያልነበረው በሁለቱ አገራት መሪዎች ብቻ የተፈጸመው ስምምነት ነው ይላሉ።
እንደሚመስለኝ የዚህ የፖለቲካ አዙሪት ወይም መመላለስ መነሻው ባለፉት 6 ዓመታት የተከሰተውና ያደገ የመጣ ጉዳይ ነው። መነሻው እንደ አውሮፓ አቆጣጠር 2018 እከክልል ለከክል መሰረት ባደረገው የሁለቱም ሀገራት መሪዎች በጊዜያዊ ጥቅምና ግላዊ ፍላጎት የተመሰረተ ተቋማዊ አሰራር የጎደለበት ዘለቄታዊ ሰላምና መረጋጋትን ግምት ውስጥ ያላስገባ የሁለቱንም ሀገሮች ስትራቴጂካዊ ጥቅሞች ያላስቀደመ መርህ አልባ መሰረት ላይ የተገነባ ግንኙነት ነው።
ዶክተር አደም በበኩላቸው የሰላም ስምምነቱ በመሪዎች ግንኙነት ላይ ብቻ የተወሰነ ከመሆኑ ባለፈም የኢትዮጵያ መንግስት የሰሜን ጦርነት ጥፋቶች በኤርትራ ላይ ለማሳበብ ያሳየው ፍላጎት እንዲሁም የኢትዮጵያ ወደብ ፍላጎት በሁለቱ ሀገራት መካከል እየታየ ላለው የግንኙነት መሻከር ምክንያት ናቸው ይላሉ።
ስርዓት ባልያዘ መልኩ በግለሰቦች መካከል ብቻ በሆነ ህዝብም በማያውቀው ዓለምም የማያውቀው ስምምነት ተብሎ የተጀመረው በግለሰብ ወዳጅነት ላይ የተመሰረተ ግንኙነት የግለሰቦች ግንኙነት ሲፈርስ አብሮ ሊፈርስ የሚችል ምናልባትም አደጋ ከቂም ጋር ተያይዞ አደጋ ሊያመጣ እንደሚችል መሰረቱ ያ ይመስለኛል።
የአሜሪካ ድምጽ የዶክተር ሙላቱ ጽሁፍ የኢትዮጵያ መንግስትን አቋም ያንጸባርቅ እንደሆነ ለመጠየቅና በኤርትራ በኩል በተሰጡ ምላሾች ላይ የውጭ ጉዳይ ሚኒስቴር ኃላፊዎች ምላሽ ለማካተት ጥረት ቢያደርግም ምላሻቸውን ማግኘት ሳይችል ቀርቷል። ከጉዳዩ ጋር በተያያዘ አብሮ የተነሳውን ህዝባዊ ወያነ ሓርነት ትግራይ ህወሓትን ምላሽም ለማካተት ሊቀመንበሩን ዶክተር ደብረጽዮንን ለማግኘት ጥረት ብናደርግም አልተሳካም። በመቀሌ የሚኖሩት የህግ ባለሙያው አቶ አወት ልጃለም የፕሪቶሪያን ግጭት በዘላቂነት የማቆም ስምምነት የማይቀበል አለ ብለው እንደማያምኑ ገልጸው፣ በህወሓት አመራሮች መካከል የተፈጠረ ልዩነት ቢኖርም ማንኛቸውም ግን ጦርነት ድጋሚ እንዲቀሰቀስ ፍላጎት የላቸውም ሲሉ ምልከታቸውን ያጋራሉ።
በፕሪቶሪያ ስምምነት ያተደሰተ ቡድን አለ ብዬ አላምንም። አርቲክል ላይ ያለ ክስ እንግዲህ በኤርትራ በኩልም መልስ እንደተሰጠም አይተናል። አርቲክሉ ላይ ጦርነቱ እንደ መልካም አጋጣሚ ተጠቀመ ይላል የኤርትራ መንግስት። አቶ የማነ ደግሞ መልስ ሲሰጡ ምንድን ነው የሚሉት? ተጋብዘን ነው ወደ ትግራይ እየገባ ነው ይላል። አሁን የተጻፈው የኤርትራ መንግስት ባህሪ ያኔ የማይታወቅ ሆኖ ነው ወይ የሚል ነው ለእኔ አሁን ጥያቄ ያነሳፊ ማለት ነው። ያሁን ከትግራይ ጋር እንደዚህ ከአንዱ በሰላም ስምምነቱ ደስተኛ ካልሆነ ቡድን ጋር ሆኖ ችግር ሊፈጥሩ ነው ምናምን ለእኔ ብዙም ሴንስ አልሰጠኝም። አሁን እኔ እንደማየው ማለት ነው እዚህ ክልል አንዳንድ ልዩነቶች አሉ፣ አመራሮች ሲለያዩ ምናምን ያለን፣ ግን በሰላም ላይ ያላቸው አቋም ግን እኔ እንደማየው ተመሳሳይ ነው።
በየጊዜው እየሰፋ የመጣው የሁለቱ ሀገራት ግንኙነት መሻከር በቀጣይ ምን ያስከትል ይሆን የሚል ስጋትንም አጭሯል። በሁለቱ ሀገራት መካከል ጦርነት ይኖራል ብሎ እንደማያስቡ የሚናገሩ ዶክተር አደም ስጋቱ ግን እንዳለ ይናገራሉ።
በኢትዮጵያ መንግስት ወደ ጦርነት የመግባት እድሉ የሚሰፋው አንደኛ በፌዴራል መንግስትና በህወሓት መካከል ያለው ነገር ከጠበበ ነው። ያ ደግሞ በቀላሉ የሚሆን ነገር አይደለም እና በዛ ውስጥ ወደ ጦርነት እንገባለን የሚል ባጭር የምንመለከተው እንገባለን የሚል እንትን የለኝም። ገባን ግን ጦርነት የሚጀመረው በኢትዮጵያ በኩል ነው ብዬ ነው የማስበው። ሳየው ግን ያሉት ሁኔታዎች ሲመለከታቸው ይሄ አሁን ዝም ብሎ ግርግሩ ውጥረቱ የሚቀጥል እንጂ በኢትዮጵያ በኩልም ነገሮች ተመቻችተውላቸው ፍላጎት የፖለቲካ ፍላጎት ቢሉ እንኳን አሁን ባለው ሁኔታ አቅሙ አለ ብዬ አላስብም። ከዛ አንጻር በቅርብ ጊዜ ጦርነት ይጀምራል የሚል ሀሳብ የለኝም።
አቶ ሰመረም ይህንኑ ስጋት ይጋራሉ።
ኃላፊነት ጎደሎ መምልላስ
ይህ ኃላፊነት የጎደለው መመላለስ መቼም ቢሆን ለሁለቱም ህዝቦች ጥቅም ሊሆን አይችልም። እየተባባሰ ያለውን ሁኔታ በጥሞና ከመክታት ይልቅ ወደ ባሰ መሳሳብ የሚወስደውን መንገድ እንደ መምረጥ ብቻ ተደርጎ ነው ሊወሰድ የሚችለው። ኃይል ወደ ታከለበት ግጭት እንዳያድግ ደግሞ ከባድ ስጋት አለኝ።
ማንም ከዚህ በኋላ ጦርነትን ለማስተናገድ የሚችልበት ፍላጎት የለውም የሚሉት የህግ ባለሙያው አቶ አወት ልጃለም በሀገራቱ መካከል ያለ ማንኛውም ልዩነት በውይይት እንዲፈታ ዓለም አቀፉ ማህበረሰብ ግፊት እንዲያደርግም ተማጽነዋል።
ችግርም ቢኖር በጠረጴዛ ፈታው፣ ጦርነት የሚባል ነገር ከዚህ በኋላ መኖር የለበትም የሚል አቋም ቢያዝና አንዳንድ አለመግባባቶች ቢኖሩ ለምሳሌ ፕሪቶሪያው የሰላም ስምምነት አተገባበር ላይ አንዳንድ ያልተፈቱ ነገሮች እንዳሉ ሁላችን የምናውቀው ነው። ግን ያም ቢሆን በጠረጴዛና በጠረጴዛ ብቻ በሰላምና በህግ አግባብ ብቻ መፈታት አለባቸው የሚል አቋም መያዝ አለበት የዓለም ማህበረሰብ። እንደዚህ አይነት ኢሹዎች አሁን እየተነሱ ነው። እንደዚህ አይነት ነገር መኖር የለበትም፣ በዚህ መንገድ መፍታት አለባቸው የሚል ጫና ማድረግ አለበት የሚል ሀሳብ አለ።
ከኢትዮጵያና የኤርትራ ጦርነት በኋላ ሁለቱ ሀገራት ለሀያ ዓመታት ድንበሮቻቸውን ዘግተው ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ውጥረት ተወግዶ ሰላም መስፈንም ችሎ ነበር። ሁለቱ ሀገራት በመካከላቸው የአየር ትራንስፖርት ማስጀመርን ጨምሮ ኤምባሲዎቻቸውን መልሰው በመክፈት የሁለትዮሽ ግንኙነታቸውን ወደ ነበረበት መመለስ የቻሉ ሲሆን ይህም ጠቅላይ ሚኒስትር አብይ አህመድን የሰላም ኖቤል ተሸላሚ እንዳደረጋቸውም የሚታወስ ነው። በሰሜኑ ጦርነት የኤርትራ ወታደሮች ከፌዴራል መንግስት ኃይሎች ጋር በመሆን በትግራይ ክልል የዜጎችን ሰብአዊ መብቶች በመጣስ ይከሰሳሉ። ይህ ጦርነት በፕሪቶሪያው የሰላም ስምምነት መቆምን ተከትሎ ብዙም ሳይቆይ ግን በኤርትራ መንግስት አቋም የኢትዮጵያ አየር መንገድ ወደዚያች ሀገር የሚያደርገውን በረራ አቋርጧል። በአዲስ አበባና በአንዳንድ ከተሞች ደግሞ በኤርትራውያን ላይ የጅምላ እስር እርምጃዎችን የተመለከቱ ቅሬታዎችን ጨምሮ የሁለቱ ሀገራት ግንኙነት እየሻከረ ስለመሆኑ የሚያሳዩ ምልክቶች ታይቷል። የዚህ ሳምንቱ የቀድሞ ፕሬዚዳንት ዶክተር ሙላቱ ተሾመ ጽሑፍም ሆነ የኤርትራ የማስታወቂያ ሚኒስትር ምላሽ የእነዚህ ክስተቶች ክትያው ነው የመጣ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የዕለቱን መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችንን እያገባደድን ነው። ተቃራኒ ፍላጎቶችና የጋዛ የተኩስ አቁም ስምምነትን የሚመለከት ዘገባ ነው። በእስራኤልና በሐማስ መካከል የተደረሰው የጋዛ ጦርነት የተኩስ አቁም ድርድር በተቃራኒ ዘላቂ ፍላጎቶች የተወሳሰበ ነው ሲሉ ሁለት ምሁራን ለአሜሪካ ድምጽ ተናግረዋል። በታጋቾችና እስረኛ ልውውጥ ላይ በተመሰረተ የተኩስ አቁም አሁን ድርድር ላይ ባለው በጋዛው ጦርነት በሁለቱም ወገኖች ላይ ከፍተኛ ጉዳት መድረሱን ምሁራኑ አመልክቷል። በአጭር ጊዜ ውስጥም መፍትሄ ማግኘት ይችላል የሚል እምነት እንደሌላቸውም ነው ምሁራኑ የገለጹት። በቴል አቪቭ ዩኒቨርሲቲ የሴማዊ ቋንቋ መምህር የሆኑት ዶክተር አምበሴ ተፈራንና እንዲሁም ደግሞ ዶክተር አደም ካሚልን ያነጋገረው ደረጀ ደስታ ተከታዩን አሰናድቷል።
የእስራኤል ሐማስ ጦርነት የተጀመረው ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 1200 ሰዎችን የገደለበትንና 250 የሚሆኑትን አግቶ የወሰደበትን በእስራኤል ታይቶ የማያውቅ ድንበር ዘለል ጥቃት ማድረሱን ተከትሎ ነው። እስራኤል ውስጥ ከ30 ዓመታት በላይ የኖሩትና በቴል አቪቭ ዩኒቨርሲቲ የሴሜቲክስ ቋንቋ መምህር የሆኑት ዶክተር አምበሴ ተፈራ በተለይ በዚያ ጥቃት ከተወሰዱ ታጋቾች የተወሰኑትን ማስለቀቅ ቢቻለም ቀሪዎቹን ሙሉ ለሙሉ ማስለቀቅ አለመቻሉ ታጋቾቹ ይገኙበታል ከተባለው አሰቃቂ ሁኔታ አኳያ በእስራኤላውያን ዘንድ ጥሩ ስሜት ያልፈጠረና በመንግስትም ዘንድ ጫና ማሳደሩን ይገልጻሉ።
አሁን 15 16 ያህል ሰዎች ተለቀዋል። ነዛ ደግሞ ሲመጡ የደረሰባቸው ነገር እየገለጹ ነው ያሉ። የመጨረሻ ተለቀቁት ሶስቱ እነት እንደው የሚያሰራ ሌሎቹ ከዛ በፊት የተለቀቁት በተለይ ሴቶቹ ደህና ናቸው። ሰው ምግብ አይሰጣቸውም። ለምሳሌ አሁን አንዱ ሲናገር አንድ ሶስተኛ ፒታ ወይ ቁራሽ ዳቦ ለሶስት ነው ተካፍሎ የሚበሉት እና እንዳይሞቱ በቃ በህይወትም እንዳይኖሩ በቃ እነዛ እየተደረጉ ነው። ቶርቸር በረሃብ እየተሰቃዩ የነበሩት
የተለቀቁት ታጋቾች የጤና ሁኔታ መታወክና ደርሶብናል ያሉት ጉዳት ያልተለቀቁትን ታጋቾች ጉዳይ አሳሳቢ እንዳደረገው ዶክተር አምበሴ ያክላሉ።
በመካከል ልጆቻችን ሊሞቱ ነው የሚሉ ሰዎች አሉ። በተለይ እንደነገርኩ 16 ሰዎች ተለቀው አሁን የሚለቀቁ 17 ሰዎች አሉ። ከዛ ውስጥ አንድ 8 በህይወት የሉ የሚባላ 9 አሉ። አሁን ይሄ ነገር ቢሰናከልና ቢቆም የነዛ ሰዎች ህይወት አደጋ ላይ ነው የሚሆነው። በተለይ አንድ የሚያሳዝነው ነገር አንድ ሰው ያለ እሱ ተለቋል፣ ግን ሚስቱ ለሁለት ትንንሽ ልጆቹ አንደኛው ህፃን እንደውም ገና አንድ አመት አልሞላውም ታፍኖ ሲወሰድ አንደኛው 4 አመቱ ነበር። እና አሁን እነሱ በህይወት ይኖሩ አይኖሩ አይታወቅም። የ9 ሰው ነፍስ አሁን አደጋ ላይ ነው ማለት ነው።
ሌላው በዚህ ጉዳይ ያነጋገርናቸው በኢትዮ አረብ የህዝብ ለህዝብ ግንኙነት ላይ የጥናት ባለሙያው ዶክተር አደም ካሚል በተለይ በፍልስጤማውያን በኩል እስካሁን በጦርነቱ ደርሷል ያሉት ጉዳት ከፍተኛ እንደሆነ ይናገራሉ። ቁጥር ጠቅሰው የጉዳቱ መጠን ከፍተኛ መሆኑን አስረድተዋል። ሰሞኑን ታይቶ የነበረው የተኩስ አቁም ስምምነት የተስፋ ብልጭታ ከማሳየት ባለፈ ዘላቂ ሊሆን እንደማይችል ስጋታቸውን ያካፍላሉ። በዚህ ሂደት ዘላቂ መፍትሄ ሊገኝ ይችላል በሚለው ላይ ግን ጥርጣሬ አላቸው።
ይቺ ሰሞኑን የተደረገችው ስምምነት ከሞላ ጎደል ትንሽ ብልጭታ አሳይታ ነበር። የመጨረሻ እርቅ ይገኛል ብሎ መጠበቁ የዋህነት ሊሆን ይችላል። ሐማሶች እንዳውም ካለፈው ይበልጥ የተጠናከረ የነ ያህያ ሲንዋር መገደል፣ የነ እስማኤል ሀኒያ መገደል ምናልባት መሪዎችን መግደሉ መፍትሄ ሊያመጣ ይችላል፣ እስራኤል ድስ ታደርጋለች የሚለው ነገር ነበረ የነበረው አስተሳሰብና ግምት። ግን ያ ሊሆንም አይችልም መሆንም ያቅተዋል የሚል ግምት ያለ በበኩል የጥናትና ምርምር ተከታታይ ይህን ጉዳይ።
ዶክተር አምበሴ ግን በዚህ አይስማሙም። ምሁሩ እስራኤላውያንን የያዘው የታጋቾች ጉዳይ ብቻ እንጂ ጦርነቱ ከሳምንታት የማያልፍ እንደሆነ ይናገራሉ።
ጋዛ ውስጥ እንደ ልብ እኮ እንዳይዋጉ ችግሩ የነሱ እስረኞች አሉ የሚደረድሩበት ሞት አንዳንድ ጊዜ እስራኤል በምታደርገው ጥቃት ራሱ እነዚህ ታጋቾች ይሞታሉ። ያ ነው እስራኤልን አስሮ የያዘው እንጂ አሁን እስረኞች ባይኖሩ ኖሩ እኔ እንጃ በአንድ ሳምንት ሁለት ሳምንት የሚያልቅ ጦርነት ነው።
በዩናይትድ ስቴትስ በሽብርተኛ ቡድንነት የተፈረጀው ሐማስ በጥቅምት 7ቱ ጥቃት 1200 የሚሆኑ ሰዎችን ገድሎ 250 የሚሆኑትን አግቷል። በተኩስ አቁም ስምምነቱና በሌሎች ውሎች ከታጋቾቹ መካከል ግማሽ የሚበልጡት የተለቀቁ ሲሆን 8 ታጋቾች ደግሞ በወታደራዊ እርምጃ ተለቀዋል። የጋዛ የጤና ሚኒስቴር እንዳመለከተው እስራኤል በአየርና በምድር ባካሄደችው ጦርነት ከ48200 የሚበልጡ ፍልስጤማውያን የተገደሉ ሲሆን የሚበዙት ሴቶችና ሕጻናት ናቸው። ሆኖም የጤና ሚኒስትሩ ከተገደሉት ውስጥ ምን ያህሉ ተዋጊዎች እንደሆኑ ለይቶ አላሳየም። የእስራኤል ጦር ኃይል በበኩሉ ከተገደሉት ውስጥ 17,000ዎቹ ተዋጊዎች ናቸው ብሏል። በጥቃቱ ብዛት ያለው የጋዛ አካባቢ ወድሟል። ከ2.3 ሚሊዮን አጠቃላይ የጋዛ ነዋሪዎች መካከል አብዛኞቹ ለመፈናቀልና ስደት ተዳርገዋል። እስራኤል እስላማዊ ታጣቂ አሁንም 100 የሚደርሱ ታጋቾችንና ከ30 የሚበልጡ አስክሬኖችን በቁጥጥር ስር እንዳዋሉ ነው ብላለች። እንደ አካባቢው የጤና ባለስልጣናት ገለጻ ጦርነቱ እስካሁን ከ34,000 በላይ ፍልስጤማውያንን ገድሏል። ከነሱም 2/3 የሚሆኑት ህጻናትና ሴቶች ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ ተመልካቾቻችን የዕለቱ መሰናዶ ተጠናቀቀ። ይደን ገረመው ሳስተናግዳችሁ ቆይቻለሁ። ጤና ይስጥልኝ። Thank you.